ሳምንት አልፎ አልፎ አንዳንድ ነገሮች ትንሽ ሊያወቁን ፈልገው ነበር። ጌታ ስሙ የተባረከ ይሁን። ጌታ ተቆጣጥሮልን እዚህ ደርሰናል። እንዲሁ በዛ ምክንያት አይምሯችን ትንሽ ተበታትኖ በነበረበት ሰዓት እንዲሁ አንዳንድ ነገሮችን ማስተካከል እንዳለብን ስለማምን እንዲሁ አጠር ያለ ነገር ብቻ ስለ እነዛ ነገሮች እናገርና ትምህርታችንን ምዕራፍ ሁለትን እንቀጥላለን። ምናልባት እድል ጥቂት ሰጣችኋለሁ። አንዳንድ መብራራት ያለባቸው ነገሮች ካሉ ወይም ጥያቄ ቢኖር እዛ ላይ ጥቂት እንነጋገራለን። እንግዲህ ከእግዚአብሔር ቃል አንድ ክፍል አነብና ከዛ እንጸልያለን። ይህንንም ክፍል የማነበው ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ከላከለት መልእክት ነው የማነበው። ጢሞቴዎስ የጌታ ደቀ መዝሙር ነው እና ይሄ ሰው በዚች ከተማ ውስጥ እያለ ይህንን መልእክት የላከለት ነው የሚመስለው እና ታሪኩም እንደሚናገረው ከዚህ ጋር የተያያዘ ነገር ከዚች ከቤተ ክርስቲያን ጋር የተያያዘ ነገር እንዳለበት እንመለከታለን እና ከጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ ስድስት ከቁጥር ሶስት ጀምሮ ያለውን አነብና እንጸልያለን። ገጽ 191 የድሮ ትርጉም ካላችሁ ወይም በፈለጋችሁበት ትርጉም ልታነቡ ትችላላችሁ። ምዕራፍ ስድስት ከቁጥር ሶስት ጀምሮ ያለውን አነባለሁ። በጌታ ስም አነበዋለሁ። እነዚህን አስተምርና ምክር። ማንም ልዩ ትምህርት የሚያስተምር በጌታችንም በኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃል መዋጋትን እንደ በሽተኛ ይናፍቃል። በእነዚህ ቅንነትና ክርክር፣ ስድብ፣ ክፉ ሀሳብ፣ እርስ በርስ መናደድ ይወጣሉ። አእምሯቸው በጠፋባቸው እውነትም በተቀሙ እግዚአብሔርን መምሰል ማለፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ። ኑሮ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንም እና አንዳችንም ልንወስድ አይቻለን። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመንፈስ ሰዎችን የሚያሰጥምና በሚያሰጥም በሚጎዳም ይቅርታ ወገኖቼ በጥፋት በመፍረት ሰዎች በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይልና የምፈልገው ክፍል ቀጥሎ ያለው ነው። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል ይለዋል። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል። የተጠራህለትን በብዙዎች ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ። ሁሉም በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤራዊ በጲላጦስ ዘንድ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ ይላል። እንጸልያለን። ድንቅና ዘላለማዊ የሆንክ መጀመሪያና መጨረሻ የሌለ አልፋና ኦሜጋ የሆንክ የዘላለም አምላክ እግዚአብሔር አምላካችን እጅግ በጣም እናመሰግናለን። አንተ ድንቅ አምላክ ነህ። ለእያንዳንዳችን ልትናገረን ልታስተምረን መንፈሳችንን ደግሞ እግዚአብሔር ሆይ ወደ ከፍ ወዳለ ልምን የምትችል አምላክ እግዚአብሔር መንፈስ ቅዱስ ወደ እውነት ሁሉ የምትመራን ጌታ ስላለህን እጅግ በጣም እናመሰግናለን። ጌታ ሆይ ይህን ጊዜ ለአንተ አሳልፈን እንሰጣለን። እኔና ወገኖቼን እግዚአብሔር አምላካችን ሆይ አንተ ተመልከተን። በዚህ ቦታ እንደገና እንደተገናኘን አትመልሰን። ልዩ ሰዎች አድርገን በሐዘን ውስጥ ብንሆን፣ በተለያዩ ነጥቦች ውስጥ ብንሆን አእምሮን ሁሉ የሚያልፍ ሰላም ከአንተ ይለቀቅልን። ጌታ ሆይ በስራ ዓለም ቢሆን በተለያዩ ውጣ ውረዶች ውስጥ ብናልፍ ያለንበትን ሁኔታ የምታውቅ አንተ ስለሆንክ ከአእምሮ በላይ የሆነ ሰላም በክርስቶስ ኢየሱስ ያውና ቅዱስም ለእያንዳንዳችን ይለቀቅልን። ጌታ ሆይ ማንንም ማየት አንፈልግም፣ ከማንም ልንሰማ አንፈልግም። እውነተኛ አስተማሪያችን አንተ ስለሆንክ ከስጋ ያልሆነ ከመንፈስ የሆነ ነገር እግዚአብሔር ሆይ ከሚናገረው ሰው ጀምረ አንተ እያንዳንዳችን እንድትቆጣጠር አእምሯችንንና ሕሊናችንን እንድትገዛ ሁሉን ለአንተ አሳልፈን እንሰጣለን። እግዚአብሔር ሆይ እኔ በተለይ ባሪያ የምናገረውን ራሴ እንዳደምጠው እግዚአብሔር ሆይ ትረዳኝ ዘንድ መንፈሴን ታዘጋጅ ዘንድ ሁለመናዬን ለአንተ አሳልፌ እሰጣለሁ። ጌታ ሆይ አንተ በመካከላችን ሁን። በጌታ በኢየሱስ አሜን። ኢየሱስ ጌታ ነው። ጥቂት ነገር ልበል። ሐዋርያው ቅዱስ ጳውሎስ ለመግለጽ የሚሞክረውን ክፍል ጥቂት መናገር እፈልጋለሁ። የዚህ እግዚአብሔር ሰው ዋና ሀሳብ የእግዚአብሔር የዘላለም ሀሳቡ ለቤተ ክርስቲያን ምን እንደሆነና የእግዚአብሔር እቅድ በስራ ላይ የሚውለውን ደግሞ በሰማይና በምድር ያሉት ነገሮች ሁሉ ተጠቃለው በአንዱ በክርስቶስ ስልጣን ስር በሚሆንበት ጊዜ ሲደርስ ነው ብሎ ምዕራፍ አንድ ቁጥር 10 ላይ አሳውቆናል። የመልእክቱን ዋና ሀሳብ እንዲሁ በአጭር ለመጥቀስ እፈልጋለሁና የመልእክቱ ዋና ሀሳብ ምዕራፍ አንድ ቁጥር 4 ላይ ቅዱሳንና ነቀፋ የሌለብን ሆነን በፊቱ እንድንገኝ ዓለም ሳይፈጠር በክርስቶስ መረጠን ብሎ ይጀምርና በኢየሱስ ክርስቶስ አማካይነት ልጆቹ እንድንሆን አስቀድሞ ወሰነን ደግሞ ይላል። ቅዱሳንና ነቀፋ የሌለብን ሆነን በፊቱ እንድንገኝ ዓለም ሳይፈጠር በክርስቶስ መረጠን ብሎ በኢየሱስ ክርስቶስ አማካይነት ልጆቹ እንድንሆን አስቀድሞ ወሰነን ይላል። ይቀጥላል። ጸጋውን በጥበብና በእውቀት አብስቶ አፈሰሰልን ይላል። በመንፈስ ቅዱስ አጠመን፣ የጥበብና የመገለጥን መንፈስ ሰጠን ይላል። አንድ 17 ላይ ከኃጢአት እርግማን እስራት ነጻ ወጣን፣ ወደ እግዚአብሔር አቀረበን። የእግዚአብሔር ሕንጻ በሐዋርያት በነቢያት መሰረት በክርስቶስ መሰረት ላይ ታንጸናል እያለ በክርስቶስ ያገኘነውን አንድነት ሊያሳየን ይሞክራል። ይሄ እግዚአብሔር ሰው በዚህ ላይ ነገሩን በማስፋት ቤተ ክርስቲያን የክርስቶስ አካል ስትሆን ክርስቶስ ደግሞ የአካሉ ራስ እንደሆነ፣ ቤተ ክርስቲያን እንደ ሕንጻ ስትሆን ክርስቶስ ደግሞ የማዕዘኑ ድንጋይ እንደሆነ፣ ቤተ ክርስቲያን እንደ ሚስት ስትሆን ክርስቶስ እንደ ባል እንደሆነ በመግለጽ መንፈሳዊ ምስጢርን ለማስረዳት ይሞክራል። በአጭሩ ይህ እግዚአብሔር ሰው የመልእክቱን ሀሳብ የእግዚአብሔር የዘላለም ሀሳብ ይላል። ይህም በእንግሊዝኛው ጎድስ ፐርፐስ የሚለውን ነው። የኢየሱስ ክርስቶስ ማዕከላዊነትን ያሳያል። ክራይስት ሴንተር በሚለው ሀሳብ ላይ ሕያው የሆነች ቤተ ክርስቲያን ዘ ሊቪንግ ቸርች የትኛዋ እንደሆነች ለመግለጽ ይሞክራል። እነዚህን ሀሳቦች አነሳንና አንዳንድ መሰረታዊ የሆኑትን ጥያቄዎች ጠየቅን። እዚህ ላይ ደግሞ ሐዋርያት ማለት ሰዎችን ሁሉ ያድን ዘንድ እግዚአብሔር ይወዳል የሚለውን ሐሳብ አንስተን ነበር። በተለይ ስለ መመረጥ ስንነጋገር፣ አስቀድሞ ስለ መወሰን ስንነጋገር፣ አንድ ነገር በተጨማሪ መናገር የምፈልገው ነገር አለ። ጴጥሮስ እንደዚህ ይላል፣ ሁሉ ይድኑ ዘንድ ወዶ ይላል ስለ እናንተ ይታገሳል ይላል። ሁሉ የሚለው ቃል ሁሉን ያጠቃልላል፣ የሚለየው የለም ለማለት ነው። ማን ይድን ዘንድ ነው የሚለው? ሁሉ ይድን ዘንድ። ዓለሙን እንዲሁ ወዷል ሲል አንድ ሰው በዓለም ውስጥ የሚቀር የለም ማለት ነው። ሥጋ የለበሰው ሁሉ በክርስቶስ ኢየሱስ አዳኝነቱን ከተቀበለ ሁሉ ይድን ዘንድ ለዓለሙ ሁሉ ኢየሱስ ክርስቶስ እንደተሰጠ። በዚህ ሐሳብ ላይ እግዚአብሔርን በጎ ፈቃድ ካልተመለከትን ነገሮች ምናልባት ሊያከራክሩን ወደሚችሉ ነገሮች ይወስዱናል ብዬ ስለምፈራ ነው ይህንን አጥብቄ መናገር የምፈልገው። ብዙ ሰዎችም አይደሉም ባይገርማችሁ፣ ስኩል ኦፍ ቶትስ የሚባሉ አሉ። በሁለት መድረክ ላይ እየተከራከሩ ዳቦ ዳቦ የሚያህሉ መጽሐፎች በእነዚህ ቶፒኮች ላይ ጽፈዋል እና እሱን ብናነሳ ማቆሚያ አይኖረንም። ነገር ግን በማጠቃለያ ሰዎች ሁሉ ይድኑ ዘንድ እግዚአብሔር እንደሚሆን በክርስቶስ ዓለም ሳይፈጠር በፊት ለሆነው አስቀድሞ ምርጫና አስቀድሞ መወሰን ዋናው መሰረት አስቀድሞ ማወቅ እንደሆነ፣ እግዚአብሔር ሉዓላዊ ባለሙሉ ስልጣን ስለሆነ ምንም እንኳን በአንዳንድ ለየት ባሉ ሁኔታዎች ላይ ስፔሻል ኬዝስ ልንላቸው እንችላለን ይጠቀምበት እንጂ በመሰረቱ የፈለገውን የመምረጥ የፈለገውን ለፈለገው ነገር የመወሰን እግዚአብሔር መብት እንዳለው ማወቅ አለብን። ምሕረት ይሁኑ ወንጌልን መስማት የእግዚአብሔር ጸጋ ነው እንጂ ምሕረት የሆነ ወንጌል የመብሳት የመብላት ይቅርታ የመስማት መብት የለንም። ዛሬ በዓለም ላይ ከ3 ቢሊዮን በላይ የሚበልጡ ህዝቦች ኢየሱስ የሚለውን ስም እንዳልሰሙ ይቀመጣል። ማንም ዕዳ ያለበት ሰው አበዳሪ ሲወደው ይምረዋል እንጂ ተበዳሪው ራሱ የዕዳ ምሕረት መብት እንደሌለ ሁሉ የሰው ዘር ሁሉ በደለኛና ባለ ዕዳ ስለሆነ በመሰረቱ የምሕረት መብት የለው። እውነት የእኛ መብት ሞት ብቻ ነው፣ ምክንያቱም ኃጢአተኞች ስለሆነ። የምሕረት ባለመብት እግዚአብሔር ብቻ ነው። ስለዚህ አዲስ ኪዳን እግዚአብሔር ዓለም ሳይፈጠር እንደመረጠ እንደወሰነ ሲናገር ሊያስተላልፈው የሚፈልገው ዋና መልእክት የደህንነት ስራ የተጀመረው ልክ አማኞች ጌታን ሲቀበሉ ሳይሆን፣ ወይም ከአማኞች መልካምነት ወይም ከአማኞች መልካም ስራ ሳይሆን፣ ወንጌልን መስማትን ጨምሮ ነገር ሁሉ በእግዚአብሔር ጸጋ ላይ የተመሰረተ ነው የሚለውን ሀሳብ ልናሰምርበት ያስፈልጋል። እና እነዚህን ነገሮች ካሉ ይበቃል። ወደ ምዕራፍ 2 እንገባለን። ዛሬ ጌታ የባረከው አንድ ሰው እንግዲህ እጁን ያወጣና ምዕራፍ 2ን ከቁጥር 1-10 ያነብልኛል። እስከዛ ድረስ ግን ከምዕራፍ 1ን አልፈነዋል፣ ብዙ ሄደንበታል። እነዚህን ምዕራፍ 1 ጥያቄ ካለ እጃችሁን ታወጣላችሁ፣ ከሌለ ግን ምዕራፍ 2ን ዛሬ የምንነጋገረው ከምዕራፍ 1 ከቁጥር 1-10 ይሆናል። ይህንን ዛሬ ጥቂት ጊዜ ወስደን አንዳንድ ነገሮችን እንከፋፈላለን። ምዕራፍ 1ና ምዕራፍ 2 የተቀራረበ ሀሳብ ያለበት ነው። በአውዱ ላይ ባለፈው እንደነገርኳችሁ የዚህ መጽሐፍ ምዕራፍ 1 የደህንነት መንገድ በሚል ልንወስደው እንችላለን። ምዕራፍ 1ና ምዕራፍ 2 ዞሮ ዞሮ ወደ አንድ ሀሳብ ስለሚያመጣን ማለት ነው። ስለዚህ ምዕራፍ 1 ላይ እንዲሁ የቃላት ፍች ጥያቄ ቢኖራችሁ እንዲህ ሲል ምን ማለቱ ነው የሚለውን ሀሳብ ጥያቄ ካላችሁ እጃችሁን አውጥታችሁ ትታይ እንነጋገራለን። ምዕራፍ 2ን ግን